Voice of America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 16 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የምናስተናግዳችሁን ያዳኝ ፍሳዬና
ጤና ይስጥልን፣ እኔም ሰሎሞን አባተ ነን።
call for a vote based on a change in law. We are here for the long haul. So the opposition
ይህ መንግስት በቅጽበት በተለወጠ ህግ ላይ ተመስርቶ ምርጫ የማካሄድ ምንም አይነት ፍላጎት የለውም። እዚህ ያለነው ለረጅም ጊዜ አላማ ነው።
አቶ ጌታቸው ረዳ የኢትዮጵያ መንግስት ቃል አቀባይ ናቸው። ሙሉን ዘገባ በአብይ ርዕስ ይዘናል።
Still playing their own game, that is reshuffling of their own personnel. For us it is nothing. When people are asking for them,
የራሳቸውን ጨዋታ እየተጫወቱ ነው ያሉት። ህዝቡ የፖሊሲዎችን መሰረታዊ ለውጥ እየፈለገና ገዢው ፓርቲ ስልጣን እንዲለቅ አዲስ ምርጫ እንዲካሄድ እየጠየቀ ባለበት ጊዜ እነርሱ የራሳቸውን ሰዎች በመቀያየር እያካሄዱ ያሉት ጨዋታዎች ለኛ ምናችንም አይደሉም።
ዶክተር መረራ ጉዲና የመድረክ ምክትል ሊቀመንበር ናቸው። እኚህ ሰማችኋቸው። ሁለቱም በአብይ ርዕስ ይቀርባሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ጋምቢያ ከዓለም አቀፍ የወንጀል ችሎት መውጣቷ በዓለም ዙሪያ ላሉት በሚሊዮኖች የሚቆጠሩ ሰለባዎች ትልቅ ጉዳት ነው በማለት አውግዟል። ጋምቢያ ዛሬ ከዓለም አቀፍ የወንጀል ችሎት ተቋም መውጣቷን ስታስታውቅ የጦርነት ጊዜ ወንጀሎችን ችላ ብሏል ስትል ከሳለች። ደቡብ አፍሪካና ቡሩንዲም ከችሎቱ ወጥተዋል። የጋምቢያ የማስታወቂያ ሚኒስትር ሸሪፍ ቦጃንግ የዓለም አቀፉ የወንጀል ችሎት አሰራር ዘረኝነት አለበት፣ ፍትህ በጎደለው መንገድ አፍሪካውያንን ኢላማ ያደርጋል ብለዋል። አይሲሲ ዓለም አቀፍ የወንጀል ችሎት ተብሎ ቢጠራም የተለየ የቆዳ ቀለም ያላቸውን በተለይም አፍሪካውያንን የመወንጀልና የማዋረድ ዓላማ ያለው ዓለም አቀፍ የነጮች ችሎት ሆኗል ሲሉ የጋምቢያው የማስታወቂያ ሚኒስትር በቴሌቪዥን ተናግረዋል። እስካሁን ባለው ጊዜ ችሎቱ ከሚያካሄዳቸው 10 ምርመራዎች ካለአንድ በስተቀር በአፍሪካ ሀገራት የተከናወኑ ናቸው። ይህ ሁኔታ ታዲያ አንዳንድ ጋምቢያውያን በሌሎች ሀገሮች የተፈጸሙት ወንጀሎች ችላ እየተባሉ ነው የሚል እምነት እንዲያድርባቸው አድርጓል። ነጻና ሉዓላዊ በሆነ ሀገሮች ላይ ከባድ ወንጀሎች የፈጸሙ ቢያንስ 30 የሚሆኑ የምዕራብ ሀገሮች አሉ። ይሁንና ዓለም አቀፉ የወንጀል ችሎት ከተመሰረተበት ጊዜ አንስቶ አንድም በምዕራብ ሀገሮች የተፈጸመ ወንጀል ለክስ ቀርቦ አያውቅም ሲል የጋምቢያው መንግስት መግለጫ ነቅፏል።
ደቡብ ሱዳን አሁን ባሏት 28 ክልሎች ላይ 3 ወይም 4 መጨመር ያስፈልግ እንደሆነ አንድ ኮሚቴ እያጠና መሆኑን የፕሬዚደንት ሳልቫኪር ቃል አቀባይ አቴኒ ዌካቴኒ አስታወቁ። በተቀዳሚው ምክትል ፕሬዚደንት ታባን ደንጋይ የሚመራው ኮሚቴ የተቋቋመው ባለፈው ሳምንት መሆኑን አቴኒ ዌካቴኒ ገልጸዋል። የተለያዩ ጎሳዎች በአንዳንድ ቦታዎች የባለቤትነት ወይም የኔነት ጉዳይ ላይ እየተጨቃጨቁ ስለሆኑ ተጨማሪ ክልሎች እንዲኖሩ ጥያቄው የመጣው ከህዝቡ እንጂ ከፕሬዚደንቱ አይደለም ብለዋል ቃል አቀባዩ። ደቡብ ሱዳን ውስጥ 28 ክልሎች ሲመሰረቱ 80 ከመቶ የሚሆነው የሀገሪቱ ህዝብ በደስታ ተቀብሎታል ሲሉ አቴኒ ትናንት ለቪኦኤ ገልጸዋል። በሌላ በኩል ግን 28 ግዛቶች በመፈጠራቸው ጉዳይ ላይ የማይስማሙ ብዙ ደቡብ ሱዳናውያን እንዳሉ ታውቋል። ፕሬዚደንት ሳልቫኪር 28 ክልሎችን በመሰረቱበት ወቅት የተቃዋሚዎቹ መሪ ሪያክ ማቻር፣ የቀድሞው ምክትል ፕሬዚደንት የሚገኙባቸው ብዙ ሰዎችን አስቆጥቷል። ማቻር 21 ክልሎች እንዲኖሩ ነበር የፈለጉት።
እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን የሚደግፉ አማጽያን በሶማሊያ ፑንትላንድ ክልል ለመጀመሪያ ጊዜ ትልቅ ከተማ እንደያዙ ባለሥልጣኖችና ነዋሪዎች ለአሜሪካ ድምፅ ሬዲዮ ተናግረዋል። አማጽያኑ ዛሬ ማለዳ ኳንዳላ ወደ ተባለችው የቀይ ባህር ከተማ ካለምንም መከላከል እንደገቡ ተገልጿል። የፑንትላንድ አስተዳደር ባለሥልጣኖች ከከተማይቱ ወጥተዋል። የከተማይቱ ሊቀመንበር ጃማ መሐመድ ሙሚን ከተማይቱ በዳዕሽ ተይዛለች ሲሉ ለአሜሪካ ድምፅ ሬዲዮ የሶማሊኛ አገልግሎት አረጋግጠዋል። ዳዕሽ የጽንፈኛው ቡድን የአረብኛ መጠሪያ ነው። አንድ የከተማይቱ ነዋሪ ለሶማሊኛ አገልግሎት በተናገሩት መሰረት 60 የሚሆኑ አማጽያን ወደ ከተማይቱ ገብተው በፖሊስ ጣቢያውና በአንድ ታሪካዊ ቦታ ላይ ባንዲራቸውን ሰቅለዋል። ጓንዳላ ከየመን የጠረፍ ከተማ ጋር ትይዩ የሆነች ስትራቴጂያዊት ከተማ ናት። የቀድሞ የፑንትላንድ የስለላ ስራ አስኪያጅ አብዲ ሐሰን እስላማዊ መንግስት ነኝ የሚለው ቡድን የመን ካለው ክፍሉ መሳሪያ፣ ዩኒፎርም፣ አሰልጣኞችና የገንዘብ ድጋፍ ያገኛል ብለዋል።
የኢራቅ ሰሜናዊት ከተማ ሞሱልን ከጽንፈኛው እስላማዊ መንግስት ቡድን ለማስመለስ መንግስቱ ጥቃት ከከፈተበት ጊዜ ወዲህ ከአስር ሺህ በላይ የሚሆኑ ሰዎች ከየመኖሪያቸው እንደተፈናቀሉ ዓለም አቀፍ የፍልሰት ድርጅት አይኦኤም ገልጿል። የኢራቅ መንግስት ወታደራዊ ኃይሎች፣ የኩርድ ተዋጊዎች፣ የሱኒ ጎሳ አባላትና ሺአ ሚሊሻዎች የተሳተፉበት የማጥቃት ዘመቻ የተጀመረው ባለፈው ሳምንት ሲሆን የኢራቅ ሁለተኛይቱ ግዙፍ ከተማ በሆነችው ሞሱል አካባቢ ያሉ ከተሞችንና መንደሮችን ከአይሲል እያስመለሱ እየያዙ መሆናቸው ተዘግቧል። ሞሱልን ለመያዝ በሚደረገው ጥረት የመጀመሪያ ሳምንታት ውስጥ 200 ሺህ የሚሆኑ ሰዎች ሊፈናቀሉ እንደሚችሉ ተነግሯል። ግብረሰናይ ድርጅቶች ሊረዱ የሚችሉት ግን 70 ሺህ የሚሆኑትን ብቻ ነው ሲል የተባበሩት መንግስታት ድርጅት ባለፈው ሳምንት አስጠንቅቆ ነበር።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። እስላማዊ መንግስት ነኝ በሚለው ነውጠኛ ቡድን ላይ የሚካሄደው የኢራቅና የሶሪያ ወታደራዊ ዘመቻ ሊነባበር ይችላል ሲሉ ዩናይትድ ስቴትሱ መከላከያ ሚኒስትር አሽ ካርተር ተናገሩ። ካርተር ይህን የተናገሩት በዩናይትድ ስቴትስ መራሹ ጣምራ ኃይል ውስጥ ከሚሳተፉ 13 ሀገሮች ጋር ፓሪስ ላይ ተገናኝተው ከተወያዩ በኋላ ነው። ዘጋቢያችን ሊሳ ፕራያንት ከፈረንሳይ ዋና ከተማ የላከችውን ዘገባ አዲሱ አበባ ያቀርበዋል።
ይቅርታ፣ ይሄ ዜና እየተቀናበረ ነው፣ እንደ ደረሰን ይቀርባል። በእስላማዊ መንግስት ቡድን ሶሪያና ኢራቅ ውስጥ የተያዙትን ግዛቶች ለማስመለስ በሚደረገው በዚሁ ጥረት ሲቪሎች በጽንፈኛው ቡድን በተቀበሩ ፈንጂዎች ስለሚገጥማቸው አደጋ ሂዩማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ድርጅት አሳስቧል። ማንቢጅ በተባለች የሶሪያ ከተማ 69 ሰዎች በፈንጂዎች መገደላቸውን ባደረገው ምርመራ መሠረት ለማወቅ መቻሉን ቡድኑ ገልጿል። የሆስፒታል ሠራተኞች ደግሞ በፍንዳታዎቹ የተጎዱ በመቶዎች የሚቆጠሩ ሰዎችን እያከሙ መሆናቸውን እየተናገሩ ነው። እስላማዊ መንግሥት ቡድን ከተማይቱን የያዘው ከሁለት ዓመታት በፊት ሲሆን ባለፈው ነሐሴ ነጻ ወጥታለች ማንቢጅ። ሰዎቹ ወደ መኖሪያቸው ሲመለሱ ስለሚጠብቃቸው ነገር እንዲመክሯቸው ሂዩማን ራይትስ ዋች ለባለሥልጣኖችና ለዓለም አቀፍ የረድኤት ድርጅቶች ጥሪ አቅርቧል። መኖሪያ ቤቶችን ከፈንጂዎች የማጽዳት ጥረት መደረግ እንዳለበትም መክሯል ሂዩማን ራይትስ ዋች።
በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ሪፑብሊካዊ ዶናልድ ትራምፕ ዛሬ በዋሽንግተን ዲሲ አዲሱን ትልቅ ሆቴላቸውን ያስመርቃሉ። በሀገሪቱ ጠቅላላ ምርጫ ሊካሄድ የቀረው 13 ቀናት ሲሆን በብሔራዊ የድምፅ መለኪያ አሃዞች መሰረት ዲሞክራቷ ሂለሪ ክሊንተን እየቀደሟቸው ነው። በኢንተርኔት የሚተላለፍ አዲስ ትራምፕ ቴሌቪዥን ትላንት ከፍተዋል። ትራምፕ ዓለም አቀፍ ሆቴል የተባለው አዲሱ ሆቴላቸው ካለፈው መስከረም ወር አንስቶ ተከፍቷል። ዋሽንግተን ካሉት ታላላቅ ህንፃዎች አንዱ ነው። በዓለም ደረጃ ከሚገኙ ታላላቅ ሆቴሎችም አንዱ ነው ብለዋል ትራምፕ።
ከእስላማዊ መንግስት ጋር ወደ ተያያዘው ዜና እንመለሳለን። የአፍጋኒስታን ባለሥልጣኖች እስላማዊ መንግስት ቡድን ጋር የተሳሰሩ ጽንፈኞች በአንድ ርቆ የሚገኝ ማዕከላዊ ክልል ቢያንስ 30 ሰዎችን ጠልፈው መግደላቸውን ባለሥልጣናቱ ገልጸዋል። ሺአ ሐዛራ በሚበዙባት ተራራማው ጎሆር አካባቢ የጽንፈኛ ቡድን እንቅስቃሴ መኖሩ ሲሰማ ለመጀመሪያ ጊዜ ሲሆን የአካባቢውን ባለሥልጣኖች ሁኔታው ያሳሰባቸው መሆኑ እየተነገረ ነው። የአይሲል አማጽያን ሰዎቹን አግተው ሌሊት የገደሏቸው በተራራዎቹ ለክረምት የሚሆን እንጨት እየለቀሙ በነበሩበት ወቅት እንደሆነ የአካባቢው አስተዳደር ቃል አቀባይ ለአሜሪካ ድምፅ ተናግረዋል።
በመጨረሻም ጫካው በመባል የሚታወቀው ካሌ በተባለች የወደብ ከተማ አጠገብ ያለው ስደተኞች ሰፈር ዛሬ ባዶ መሆኑን የፈረንሳይ ባለሥልጣኖች ገልጸዋል። ከአካባቢው እንዲወጡ የተገደዱት ፍልሰተኞች መጣለያዎቹን በእሳት በማቃጠላቸው የስደተኞቹ ሰፈር ሰፊ ክፍሎች በእሳት ጋይተዋል። አታቃጥሉ ቢባሉ እንዳልሰሙ ታውቋል። የእሳት አደጋ ሰራተኞች እሳቱን አጥፍተዋል። የፈረንሳይ ባለሥልጣኖች ስደተኞቹን አስከፊ ከተባለው የጫካው ኑሮ እንዲወጡ ያደረጉት በሌሎች የስደተኞች ሰፈሮች ለማስፈር ነው ብለዋል። 4000 የሚሆኑ ፍልሰተኞች ወደ ሌላ ቦታ እንደተወሰዱ ባለሥልጣኖች ጠቁመዋል። ጫካው በተባለው የስደተኞች ሰፈር በጊዜያዊ መልክ ከተጠለው የነበሩት ፍልሰተኞች ከ6000 እስከ 8000 ይሆኑ እንደነበር ተገልጿል። አብዛኞቹ ስደተኞች አፍጋናውያን፣ ሱዳናውያንና ኤርትራውያን ናቸው ተብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ16720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ጥቅምት 16 2009 ዓመተ ምህረት ምሽት ፕሮግራም ነው።
አነት ከምናምን ሆነኛ አበቆተ የመጣንበት መንገድ ከባድ ነበር። ይህ ፍቃደኛ አይደለም ለኔ ላልፈልግም ብዋል ለራሱ አልናገሩ።
ዩናይትድ ስቴትስ ውስጥ ህገወጥ ፍልሰተኞች ናቸው ተብለው ከተያዙ ኢትዮጵያውያን አንዱን ነው የሰማችሁት። በኢትዮጵያውያን በአሜሪካ ይቀርባል።
የሃይማኖት ነጻነትና ፖለቲካ በዩናይትድ ስቴትስ
There's a lot of communities in this country that are critically important where Muslims are well over 1%.
እዚህ ሀገር ውስጥ ሙስሊሞች ከአንድ በመቶ በላይ በሆኑባቸው እንደ ሚሽጋን፣ ቨርጂኒያ፣ ሚኒሶታ፣ ካሊፎርኒያ እና ኒውዮርክን በመሳሰሉ ክፍለ ግዛቶች ድምጻቸው በእጅጉ ያስፈልጋል። የሙስሊሞች ድምጽ ወሳኝ የሆኑባቸው በርካታ ቦታዎች አሉ።
ኪስ ኤሊሰን ከሚኒሶታ ግዛት የዩናይትድ ስቴትስ ተወካዮች ምክር ቤት አባል ናቸው። በሀገሪቱ ጠቅላላ ምርጫ የሙስሊም አሜሪካውያን ድምፅ እጅግ አስፈላጊ መሆኑን ካስረዱበት የተቀነጨበ ነው። በዲሞክራሲ በተግባር ፕሮግራም ይሰማል።
የተከበራችሁ አድማጮች፣ እስከ ምሽቱ 4 ሰዓት በሚጸልቀው ዝግጅታችን ሌሎችም በርካታ ዘገባዎችና ሳምንታዊ ዝግጅቶች አሉን። አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የአስቸኳይ ጊዜ አዋጁ ሕግን ለማስከበር ታልሞ የወጣ ጊዜያዊ መፍትሄ እንጂ ዘላቂው መፍትሄ ግን ፖለቲካዊ እርምጃ መሆኑን የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አስታውቀዋል። ይሁንና መንግስት ያለውን ሕግ በቅጽበት ለውጦ ምርጫ ለማካሄድ አንዳችም ፍላጎት እንደሌለው ተናግረዋል። ከሶማሊያ የተለያዩ ስፍራዎች የኢትዮጵያ ወታደሮች ለማስወጣት የተጀመረው እንቅስቃሴ በሀገር ውስጥ ከተጣለው የአስቸኳይ ጊዜ አዋጅ ጋር አይገናኝም ብለዋል። መለስካቸው አመሃ ሚኒስትር ከአዲስ አበባ ያጠናቀረውን ዘገባ ቀጥሎ ይቀርባል።
ዛሬ ረፋዱ ላይ ለውጭ አገር ጋዜጠኞች መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ከጋዜጠኞች የቀረቡላቸውን ጥያቄዎች መሰረት በማድረግ እንደሰጧቸው መልሶች ከሆነ የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ ወዲህ የኃይል እርምጃዎች በቁጥጥር ስር ውለዋል። የተረጋጋ ሰላማዊ ህይወት እየተመለሰ ነው ብለዋል። ብዙ ፋብሪካዎች ወደ ቀደመው የማምረት ስራቸው እንደተመለሱ የገለጹት አቶ ጌታቸው የአስቸኳይ ጊዜ አዋጁ ሕግን ለማስከበር ታስቦ የወጣ ጊዜያዊ መፍትሄ ነው ብለው ዋናውና ዘላቂው ፖለቲካዊ መፍትሄ እንደሆነ፣ ከዚህም አንድ እርምጃ ቀኑን በእርግጠኝነት መናገር ባይችሉም እስከ መጪው ሳምንት ድረስ ሹምሽር እንደሚካሄድ ተናግረዋል። ያም ግን በቂ አይደለም ይላሉ።
But that's not enough and we have to continue to have dialogue with stakeholders who are in the business.
ያ ብቻ ግን በቂ አይደለም። የህዝብን ጥቅም እናራመዳለን ከሚሉ የፖለቲካ ፓርቲዎችንም ሊጨምር ይችላል፣ ወይም የሲቪል ማህበረሰብ ቡድኖችም ሊሆኑ ይችላሉ። ከባለ ድርሻ አካሎች ጋር ውይይት ማድረጋችንን መቀጠል አለብን። ለማንኛውም ግን ፕሬዚዳንቱ በንግግራቸው የጠቆሟቸው ለውጦች ባለፉት ዓመታት ሁሉ ያገኘናቸውን ድሎች ለማጠናከርና ሊያጋጥሙ የነበሩ ፈተናዎችን መወጣት ተግባራዊ መደረግ ይኖርባቸዋል። በእነዚህ የምለው የውይይት መድረኮችም ህዝቡን ማሳተፍ ይኖርብናል።
ይህንን ፖለቲካዊ ለውጥ ለማምጣት ምን ያህል ጊዜ እንደሚያስፈልግና በተለይም የሚቀጥለውን የምርጫ ጊዜ በሚመለከት 4 ዓመት ያህል መጠበቅ እንደሚያስፈልግ በማስታወስ ይህንን ካለው አጣዳፊ ሁኔታ ጋር እንዴት ማስታረቅ እንደሚቻል ለቀረበላቸው ጥያቄ አቶ ጌታቸው ረዳ የማያጠራጥር መልስ ሰጥተዋል። መንግስት በቅጽበት በተለወጠ ህግ ምርጫ ሊያካሄድ አይፈልግም ብለዋል።
This government doesn't have the slightest of intention to all of a sudden change the law and call for a vote based on a change it law.
ይህ መንግስት በቅጽበት በተለወጠ ህግ ላይ ተመስርቶ ምርጫ ለማካሄድ ምንም አይነት ፍላጎት የለውም። እዚህ ያለነው ለረጅም ጊዜ አላማ ነው። ተቃዋሚዎች የዚህ ሂደት አካል መሆን አለባቸው። በነገራችን ላይ በፓርላማው አባላት ባይኖራቸውም ፖሊሲዎች ለውይይት በሚቀመጡባቸው መድረኮች ይኖራሉ። ተቃዋሚዎችም ፖሊሲዎች ላይ ተጽዕኖ ሊያሳድሩ የሚችሉ ሐሳባቸውን ለማቅረብ የሚያበቃቸው ውይይቶች ይካሄዳሉ።
ከጥቂት ሳምንታት በፊት የሀገሪቱ ፕሬዚዳንት ለፓርላማው ያደረጉት ንግግር አስመልክተን ለአንዳንድ ተቃዋሚ ፓርቲ አመራር አባላት ላቀረብንላቸው ጥያቄ መልስ አግኝተን ነበረ። ለዚህ ጥያቄያችን በወቅቱ መልስ ከሰጡን መካከል ዶክተር መረራ ጉዲና ፕሬዚዳንቱ ተቃዋሚ ፓርቲዎችን ጨምሮ ሌሎች ባለድርሻዎችንም በሀገሪቱ ፖለቲካ የማሳተፍ ተስፋ በተመለከተ ይህን ብለው ነበረ።
የህዝቡ ትግል የደረሰበት ደረጃ ፍርፋሪ ተሰጥቶ እረፍና ከዚህ በኋላ ከ4 ዓመት በኋላ ለተቃዋሚዎች የተወሰነ ቦታ ፍርፋሪ መቀመጫ እንሰጣቸዋለን፣ ስለዚህ በዚህ አርፋችሁ ቁጭ በሉ ቢል ሁለት ችግር አለው። በተለይ የኢትዮጵያ ህዝብ በግልጽ ማወቅ አለበት። 3 አይነት ተቃዋሚዎች አሉ ቢያዝ። አንደኛው ተቃዋሚ የትጥቅ ትግል እያካሄደ ያለ ተቃዋሚ ነው። የኢትዮጵያ መንግስት እንግዲህ ሽብርተኞች ናቸው ብሎ የሚከሳቸው ትጥቅ ትግል ይህንን መንግስት ከስልጣን እናወርዳለን ብሎ የሚንቀሳቀሱ አሉ። ሁለተኛ የተቃዋሚ ስብስብ ደግሞ አሁን ዘመን ያመጣው ሶሻል ሚዲያ የሚባለው ብዙ በተለይ ወጣት ተንቀሳቃሶች የሚባሉ ተፈጥሯል። ህዝቡን በተለይ ወጣቱን እንደሚያንቀሳቅሱ መንግስትም አምነዋል። ከዚያ በኋላ እንግዲህ ሶስተኛው የህጋዊ መድረክ ላይ ያለ ነው ተቃዋሚዎችን። ስለዚህ ይህንን ሁሉ ሊያስታግስ የሚችል ለእነዚህ ሁሉ ተቀባይነት ያለው ህዝብን ጨምሮ ፕሮግራም መንደፍ ያስፈልጋል። መንግስት ለእነዚህ ምንም የለው፣ መድረክንም መጨመሩ እርግጠኛ አይደለም።
ሚኒስትሩ አቶ ጌታቸው በጋዜጠኞች በተደጋጋሚ ከቀረቡላቸው ጥያቄዎች መካከል አንዱ ሰሞኑን ከሶማሊያ እየወጡ ናቸው ከሚባሉት የኢትዮጵያ ወታደሮች ጋር የተያያዘ ነው። በተለይም ወታደሮቹን አሁን ከሶማሊያ ለማስወጣት የተወሰነው በሀገር ውስጥ ከታወጀው የአስቸኳይ ጊዜዎች ጋር የተያያዘ አይደለም ወይ ለሚለው ጥያቄ የአቶ ጌታቸው መልስ በፍጹም አይያዝም የሚል ነበር።
It has nothing to do with the state of emergency because we have sufficient numerical strength.
ይሄ ከአስቸኳይ ጊዜ አዋጁ ጋር ምንም የሚያገናኘው ነገር የለም። ምክንያቱም አዋጁን በተግባር ላይ ለማዋል በቁጥር በቂ የሆነ ሰራዊት አለን። የአስቸኳይ ጊዜ አዋጁ በአጠቃላይ ወታደራዊ ጉዳይ ብቻ አይደለም። በዚህ ሀገር ውስጥ የምናደርገው ህዝቡ ከሁከትና ከኃይል እርምጃ እንዲርቅ ማድረግ ነው። በእርግጥም ይህንን ግብ ለመምታት ወታደሩ ድርሻ ይኖረዋል። ፌዴራል ፖሊስም ድርሻ ይኖረዋል። በሶማሊያ ውስጥ ይህንን ፖሊሲ ሊያስቀይረን የሚችል ፈተና ግን አልገጠመንም።
ሚኒስትሩ ከነዚህ በተጨማሪም ለተነሱ ጥያቄዎች መልስ ሰጥተዋል። ኢንተርኔት በኢትዮጵያ አልተዘጋም ያሉት አቶ ጌታቸው የሞባይል ዳታ አገልግሎቶች ለጊዜው መዘጋታቸውን አምነዋል። እነዚህ አገልግሎቶችም ቢሆኑ መንግስት ሁኔታውን ወደፊት መዝኖና አይቶ እንደገና ይለቀቃሉ ብለዋል። የአስቸኳይ ጊዜ አዋጁ በሀገሪቱ ምጣኔ ሀብት ላይ ያደረሰው አሉታዊም ሆነ አዎንታዊ ያሏቸው ተጽዕኖች በሚገባ ስላልተዳሰሱና ስላልታዩ በአሁኑ ጊዜ የተቆረጠ መልስ ለመስጠት እንደሚቸገሩም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እዚህ ጋ ዶክተር መረራ በተጨማሪም ለአዲስ አበባዋ ዘጋቢያችን ማርተ ፋንደር ቮልፍ በሰጡት ቃል አሁን ያለው ቀውስ ሊረግብና መፍትሄ ሊገኝ የሚችለው አዲስ ምርጫ ከተደረገ ብቻ ነው ብለዋል።
ስቲል ፕሌይንግ ዜር ኦን ጌም ዛት ኢዝ ሪሻፍሊንግ ኦፍ ዜር ኦን ፐርሰናል ዊች ፎር አስ ኢት ኢዝ ናቲንግ ዌን ፒፕል አር አስኪንግ ፈንደሜንታል
የራሳቸውን ጨዋታ እየተጫወቱ ነው ያሉት። ህዝቡ የፖሊሲዎችን መሰረታዊ ለውጥ እየፈለገና ገዢው ፓርቲ ስልጣን እንዲለቅ አዲስ ምርጫ እንዲካሄድ እየጠየቀ ባለበት ጊዜ እነርሱ የራሳቸውን ሰዎች በመቀያየር እያካሄዱ ያሉት ጨዋታዎች ለኛ ምናችንም አይደሉም።
በሌላ በኩል ደግሞ የሰማያዊ ፓርቲው ሰለሞን ተሰማ ለማርተ ፋንደር ቮልፍ ሲናገሩ ህዝቡ ነጻነትን እየጠየቀ ባለበት ጊዜ አንድ ህግ ነቅሶ በዚያ ላይ ለውጦችን ማድረግ በቂ አይደለም ብለዋል።
We need to have even other compromises both within the party and outside the party. We are now working to end up the EPRDF's monopoly.
በፓርቲው ውስጥም ሆነ ከፓርቲው ውጪ ሌሎችም የመደራደሪያ ወይም የለውጥ እርምጃዎች እንዲኖሩ እንፈልጋለን። ባለፉት 25 አመታት በእያንዳንዱ ፖሊሲና በእያንዳንዱ እንቅስቃሴ ላይ የሰፈነው የኢሃድግ የብቸኝነት ቁጥጥር እንዲያከትም ለማድረግ እየታገልን ነው።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ከኢትዮጵያ ውጭ የሚኖሩ ምሁራን፣ የሰብአዊ መብቶች ተሟጋቾች፣ የእምነት ተቋማት ተጠሪዎች፣ ኢትዮጵያዊ አሜሪካውያን ከተለያየ ቦታ ተሰባስበው ከግጭት በኋላ ለመጪዋ ኢትዮጵያ የሽግግር ህገ መንግስት ዝግጅት በሚል ዋና ርዕስ በስድስት ንዑሳን ርዕሶች በተከፋፈሉ ጉዳዮች ላይ ባሳለፍነው ቅዳሜ እሁድ መክረዋል። ውይይቱን በጋራ ያዘጋጁት ቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት ናቸው። ግጭትን እንዴት እንፈታለን? እንዴት እንቆጣጠራለን? ኢትዮጵያ ያለችበት ሁኔታ ምን ይመስላል? በሚል ርዕስ ሶስት ተወያዮች ሐሳብ ያቀረቡበት ዝግጅት አንዱ ነበር። የስብሰባውን ሂደት የተከታተለችው ጽዮን ግርማ ለዛሬ በዚህ ውይይት የተነሱትን ርዕሶች ትዳስሳለች።
አቶ ሽመልስ ኪታቾ የደቡብ ክልል 22 በመቶ የሚሆነውን የማህበረሰብ ክፍል እንደሚወክል፣ በተፈጥሮ ሀብት እጅግ የበለጸገ ክልል እንደሆነና በባህልም በኢኮኖሚም በማህበረሰባዊ ትስስርም የደቡብ ክልል ማህበረሰብ በኢትዮጵያ ውስጥ ያለውን ጉልህ አስተዋጽኦ ከገለጹ በኋላ አሁን በደቡብ ክልል ውስጥ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ጎልተው እየታዩ እንደሆነ ተናግረዋል።
በስራ አጋጣሚ ሆኑም ኢትዮጵያን ኦልሞስት ሁሉንም ክልል ሁሉም ወረዳ በሚባል ደረጃ የማየት አጋጣሚ ኖሮኛል እና በአመት በሆነ ስራ ምክንያት በአመት ዞሬ ተመልሼ የዛ ወረዳ ሲሄድ የዛሬ አመት የማየው የገበሬ ፊትና የዛሬ ሁለት አመት ያየሁት የገበሬ ፊት እየከሰመ፣ እየተቆጨ፣ እየተናደደ ችግሩን ማን እንደፈጠረ አያውቅም። ድሮ እንግዲህ ከፈጣሪ ጋር ነበር ጉዳዩ። እግዚአብሔር ይሰጣል፣ እግዚአብሔር ይነሳል፣ ዝናቡን ያመጣል፣ እግዚአብሔር አምርተን በሰላም እንድናገኝ እንድንመጋገ ያደርጋል የሚል እምነት ሁሉ ነበር። አሁን ባለው ፍኖመናል ከእግዚአብሔር ሁሉ ያለያዩበት ሁኔታ ነው ያለውና ምክንያቱም ልማቱን እነሱ ናቸው የሚሰጡት። ልማቱ ቴሌቪዥን ላይ ነው ያለው፣ ልማቱ ሬዲዮ ላይ ነው ያለው፣ ልማቱ ዶክመንት ላይ ነው ያለው። በየአምስት ወሩ እያቆራረጣችሁ ግን ገበሬው ጋር ደርሳችሁ ስትመጡ የገበሬው ፊት ይናገራል። እዚህም ውስጥ ያላችሁ ኢትዮጵያ በየጊዜው ሄዳችሁ የምትመጡ ሰዎች ምንም ማሳያ አያስፈልግም፣ ቤተሰቦቻችሁን እንዳታዩ። ምክንያቱም ከእናንተ በሚደርስ ገንዘብ የሚደርሳቸው ነገር ስላለ እስቲ ጎረቤት ዘመዶቻቸውን እዩ። በየአምስት ወሩ በጣም ፈጣን ነው ለውጥ። በየስድስት ወሩ ፊቶቻቸውን እዩ፣ ግንባሮቻቸውን። በየጊዜው እየተሸበሸበ ነገር እያስጠላው ሰው ተስፋ እየቆረጠ ነው እየመጣ ያለ።
አቶ ሽመልስ የኢትዮጵያ መንግስት የከፋፍለህ ግዛን አካሄድ ስለሚከተል በደቡብ ክልል ውስጥ ከዚህ ቀደም ታይተው የማይታወቁ ግጭቶች እየተበራከቱ መምጣታቸውን ጠቁመዋል።
ምንድን ነው እየሆነ ያለው? ድሮ የትኛው ብሔረሰብ ከየትኛው ጋር ዝም ብሎ የዕለት ከሳር ግጦሽ ጋር ከተወሰነ የእርሻ መሬት ጋር እከሌና እከሌ ተጣሉ ነው እንጂ የሚባለው ሲዳማና ወላይታ ተጣሉ አይባልም። ጋሞና ወላይታ ተጣላ አይባልም። ከምባታና ሀዲያ ተጣላ አይባልም። እከሌና እከሌ ከዛ ቀበሌና ከዛ ቦታ የሚኖር ሰው ተጣላ ነው የሚባለው። አሁን በጣም በጣም ከባድ የሃይድሮጂን ቦምብ ያክል ቁጭ ብሎ ያለው ከባድ አሳይመንት ሁላችን ላይ ያለብን ኢሹ ሁላችሁም እንደ ሀገር እንድታወቁ ያ እጅግ ብዙ ገንዘብ ብዙ ኢንቨስት ከመደረጉ የተነሳ የእግር ኳስ ክለቦች ሲዳማ የሲዳማ ከነማ ኦር የሲዳማ ቡናና የወላይታ ቱሳ እግር ኳስ ሲጫወት ፌዴራል ፖሊስ ቆሞ ነው የሚያጫወት። እዚህ ደረጃ ላይ ደርሰናል። አስቡ፣ ይሄ መንግስት፣ ይሄ ገዢ፣ ይሄ አካል መውደቁ አይቀርም። ይኸውላችሁ እኛ ተደራጀን፣ ተሰባሰብን፣ ሰራን፣ አልሰራን እራሱ በፈጠረው ፕሮሰስ ይሄ መንግስት ያልቃል፣ ይጠፋል። ብዙም ባትለፉም ይጠፋል። እኛ እያሰብን ያለ ነው ይሄ መንግስት ሲፈርስ እንዴት ነው እኛ ላይ ሳይፈርስ የሚፈርሰው በራሱ።
አቶ ሽመልስ አክለው የደቡብ ህዝቦች የተረሳው በዚህ መንግስት ብቻ አይደለም ከቀደመው ጀምሮ ነው በሚል መለስ አድርገው ለመዳሰስ ሞክረዋል። ግን ሁሌም ደቡብን የሚያስታውሱበት ጊዜ አላቸው ብለዋል።
ጦርነት ሲመጣ ግብር ለመቀበል በተለያየ መልኩ ይሁን አንድም ቀን ረስተው አያውቁ። ኢህአዴግ ረስተው አያውቅም፣ ኃይለ ሥላሴ ረስተው አያውቅም፣ ምኒልክም ረስተው አያውቅም፣ ሌሎችም ሁሉ ረስተው አያውቁ። ግን ወደ ስልጣኗ ግን ወደ ሚና ይሉናል ሪኮግናይዝ እንዲደረግ ስንል ግን ሰምተው አያውቁም።
ፖለቲካውን በተመለከተና የደቡብ ክልል ህዝቦች በኢትዮጵያ መንግስት ውስጥ ያላቸውን የስልጣን ተዋጽኦ በተመለከተ ሀሳባቸውን ሰንዝረዋል።
ደቡብ ኢትዮጵያ ህዝቦችን ሲታዩ አሁን ስልጣን ላይ ያሉ ሰዎች ጣራላቸዋል። ሰው ጠቅላይ ሚኒስትሩ አሉ፣ የደቡብ የወላይታ ብሔረሰብ ተወላጅ ናቸው። አሁን በቅርቡ ወረዱ እንጂ የትምህርት ሚኒስቴሩ ሲዳማ ሰው ናቸው፣ የደቡብ ሰው ናቸው። የመከላከያ ሚኒስትሩ ደቡብ ነው። የኮሚኒኬሽን ጉዳይ የነበረው አሁን ጌታቸው ሳይመጡ በፊት የነበሩት ደቡብ ናቸው። የንግድና ኢንዱስትሪ ሚኒስትሩ ከጉራጌ ደቡብ ናቸው። ምክትልም ብዙ ደቡብ አለ። እና አንዳንዴ ያሳስበኛል፣ ለምንድን ነው የደቡብ የበላይነት ማትሉ ነው? ኦኬ እንደዚህ እናድርግ። እናንተ የተማራችሁ ናችሁ፣ ብዙ አንብባችኋል፣ ብዙ አናሊሲስ ትሰጣላችሁ፣ ብዙ ነገር ታደርጋላችሁ። አንድ ገበሬ ሄዳችሁ ቢጠይቁ፣ አንድ ብዙ ያልተማረ ሰው፣ አንድ ህፃን ልጅ ቢጠይቁ፣ ደቡብ እኮ አገሪቱን ተቆጣጠረ፣ የደቡብ የበላይነት እኮ አለ ብትሉት አያምናችሁ። ይሄ ለኛ ለደቡቦች፣ ለደቡብ ኢትዮጵያ ህዝቦች ይሄ ያመናል። ይሄ ከባድ በሽታ ነው ለእኛ። ንቀት እኔን የመከላከያ ሚኒስትር አድርገ እኔም ማላዘውን ወታደር ስትሰጠኝ አገር ነው እያወራ ነው ያለ አይደል? ስርዓት ነው እያወራ ነው ያለ አይደል? ሲስተም ነው እያወራ ነው ያለ አይደል? እኔ ፋንክሽን የማላረገውን ሲስተም ለኔ መስጠት ማለት ከንቀት ያለፈ ሌላ ምንም ትርጉም የለውም።
አቶ ሽመልስ በውጭ ሀገር የሚደረጉ ፖለቲካዊ እንቅስቃሴዎች ላይ ጎልቶ የሚሰማው የሁለት ብሔሮች ጉዳይ መሆኑን አንስተውም ተችተዋል።
ዛሬ የምታዩት ይሄ ሁሉ እንቅስቃሴ የፖለቲከኞች እዚህ በተለይ ውጭ ሀገር ያለው እንቅስቃሴ አገሪቱ ውስጥ ያለው ኦሮሞና አማራ ብቻ ነው የሚመስለው። እነሱ ሲስማሙ ያች ሀገር ምትቆ፣ እነሱ ሳይስማሙ ያች ሀገር ምትፈርስ። ይሄ ኢህአዴግ እኛን ትሪት ካረገው ቢኮዝ አገር ስለሆነ ነው የምነግራችሁ። አገር እየተነጋገርን ስለሆነ ነው የምነግራችሁ። ከምንም ከሌላ ነገር አለ ለእኛ ከኃይለ ሥላሴውም ከአጼዎቹም ከደርግም ከኢህአዴግም ያልተናነሰ ሰርክል እየሰራብን ነው፣ አዙሪት ውስጥ እየገባን ነው።
የደቡብ ክልል በባህልና በሙዚቃ በርካታ ውክልናዎች እንዳሉት ከጠቀሱም በኋላ
በቋንቋችን ከመናገር ውጪ፣ ዳንሳችንን ከመደነስ ውጪ ሪል የሆነ ሮል የለን። አሁን ከዳንስ ስቴጅ ላይ ከመደነስ የበለጠ ኢኮኖሚ ውስጥ የሚደንስ የሳውዝ ልጅ ያስፈልጋል። ፖለቲካ ውስጥ የሚደንስ የደቡብ ልጅ ያስፈልጋል። ማህበራዊ እንቅስቃሴዎች ውስጥ የሚደንስ የደቡብ ልጅ ያስፈልጋል። ቋንቋውንም ተናግሮ ስቴጁ ላይም ደንሶ ኢኮኖሚ ውስጥም የሚደንስ ሰው ያስፈልገናል።
ግጭትን ለመቀነስ መግባባት ለመፍጠርና ዘለቄታዊ መፍትሄ ለማምጣት ሁሉም በጋራ መነጋገር እንዳለበት ጠቁመዋል። እንደ አቶ ሽመልስ ሁሉ በርካታ ተሳታፊዎች ሀሳባቸውን ያቀረቡ ሲሆን ሁሉንም እሁድ ምሽት በሚኖረን የምሽት ፕሮግራም ይዤ ለመመለስ ሞክራለሁ።
አመሰግናለሁ ጽዮን ለዘገባው። ተከታዩ ዘገባ በስደት ጉዳይ ላይ ያተኩራል። ከአፍሪካ ቀንድ አገሮች በጦርነት ወደምትታመሰው ወደ የመን የሚሰደዱ ሰዎች ቁጥር እየጨመረ መጥቷል። ባለፈው መስከረም ቁጥራቸው ወደ 10,600 የሚጠጋ ሰዎች በቀይ ባህርና በአደን ባህረ ሰላጤ አድርገው የመን መድረሳቸውን ሬሊቭ ዌብ የሚባል ድርጅት ባወጣው ሪፖርት አመልክቷል። በሌላ ዘገባ ደግሞ በያዝነው የአውሮፓውያን የዘመን አቆጣጠር በ2016 ዓመተ ምህረት ሜዲቴራንያን ባህርን ለማቋረጥ ሲሞክሩ የሞቱ ስደተኞችና ፍልሰተኞች ቁጥር ከምንጊዜው መብለጡን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ገልጿል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ቆንጅታ እየታቀርበዋለች።
ባለፈው ወር ወደ የመን ከተሰደዱት ከ10600 በላይ ፍልሰተኞችና ስደተኞች መካከል 77 ከመቶ ኢትዮጵያውያንና 23 ከመቶ ሶማሊያውያን መሆናቸውን የሪሊፍ ዌብ ሪፖርት ያስረዳል። በመስከረም ወር በየመን የቀይ ባህር ጠረፍ በኩል ቁጥራቸው 1662 የሚገመት ከመካከላቸው 1632ቱ ኢትዮጵያውያን 30ው ሶማሊያውያን የሆኑ ስደተኞች መግባታቸውን ሪፖርቱ አክሏል። የሴቶቹ ስደተኞች ቁጥር በ40 ከመቶ መጨመሩን ያወሳው የሪሊፍ ዌብ ሪፖርት ስደተኞቹ በ28 ጀልባዎች ከጅቡቲ ኦቦክ ተነስተው ታኢዝና ላኢጅ የሚባሉት የየመን ክፍለ ግዛቶች እንደደረሱ አመልክቷል። በአረቢያ ባህር ጠረፍ በኩል ደግሞ 8938 ስደተኞችና ፍልሰተኞች ከመካከላቸው 73 ከመቶ ኢትዮጵያውያን፣ 27 ከመቶ ሶማሊያውያን መግባታቸውንም ጠቁመዋል። ባለፉት ቅርብ ጊዜያት እንደተስተዋለው ሁሉ ኢትዮጵያውያኑ 98 ከመቶ የኦሮሞ ብሔረሰብ ተወላጆች እንደሆኑም ሪፖርቱ ይገልጻል። ቸው ስራ አጥነት፣ ድርቅና የኑሮ ሁኔታን በምክንያትነት የገለጹ አሉ። ከተማሪዎች የተቃውሞ ሰልፎች በተያያዘ ወይም ደግሞ መንግስት በኦሮሞ ነጻነት ግንባር አባልነት ጠርጥሮን ታስረን ስለነበር ጥገኝነት እንዲሰጠን እንጠይቃለን ያሉም ብዙዎች ናቸው። ጅቡቲ ውስጥ ጥገኝነት ያልጠየቅነው የኢትዮጵያ መንግስትና የጅቡቲ መንግስት ባላቸው የዲፕሎማሲ ግንኙነት ምክንያት ጅቡቲ ስለማትቀበለን ነው ሲሉም ተናግረዋል። በቅርቡ የመን የደረሰችው ፋጡማ መሐመድ ለኦሮምኛ ክፍል በሰጠችው ቃል እንዲህ ስትል ታስረዳለች።
ዛሬ ሙለታ አና ጉራ ዛርሰኺ የነራጅ የሰኒዚን በቃ ቢየራ ፈርመት ልማን ከየፈጫሴ ደን
ጋራ ሙለታ ጉራ ወረዳ ውስጥ ባሌን በተቃውሞ ወቅት ገደሉብኝ። በቃ ልጆቼን በትኜ ከሀገር ወጣሁ። ትልቁ ሰልፍ የተካሄደ ዕለት በጥይት ነው ባሌን የገደሉት። አልቅሼ ባሌን እንዳልቀብር ከልክለውኝ እሾህ ላይ ወረወሩኝ። አሁን በዚህ የተነሳ አንዱ አይኔ አያይም። ሁለት ልጆቼን እናቴ ላይ ትቼ ነው የወጣሁት።
ሰንአ የሚገኘው የኦሮሞ ስደተኞች ማህበረሰብ አመራር አባል አብዱል ፈታህ ስደተኞቹ የመን ሲደርሱ ይታሰራሉ ብለዋል።
ባለን መረጃ መሰረት ጀልባዎቹ የሚያወርዷቸው ስደተኞች በጣም ብዙዎቹ የኦሮሞ ተወላጆች ናቸው። በፊትም የሚበዙት ኦሮሞዎች ነበሩ። አሁን ደግሞ በጣም እየጨመረ ነው። ከኢትዮጵያ የሚመጡት 98 ከመቶ ኦሮሞዎች ናቸው። ድሮ በስፍራው የተለያዩ የእርዳታና የጤና ድርጅቶች ከተባበሩት መንግስታት የስደተኞች ኮሚሽን ጋር ሆነው ጠረፉ ላይ የሚገቡትን ስደተኞች እየተቀበሉ በመመዝገብ ወደ ኤደንና ሰና እንዲያልፉ ያደርጉ ነበር። አሁን ያ ሁሉ የለም። እንደደረሱ የሀገሪቱ መንግስት ሰብስቦ እስር ቤት እየከተታቸው ነው።
ስደተኞቹ የመን እንደደረሱ በሚሰጡት ቃል የታጠቁ በሕገ ወጥ መንገድ ፍልሰተኛ አዘዋዋሪዎች ጠረፉ ላይ ተጠባብቀው አዲስ ገቢዎቹን ጠልፈው እንደሚወስዱና ማስለቀቂያ ገንዘብ እስኪያስመጡ ይዘው የተለያየ በደልና እንግልት እንደሚያደርሱባቸው ይናገራሉ። ከ50 የሚበልጡ አዋቂ ሴቶችና ልጃገረዶች የመን ጠረፍ እንደደረሱ ተጠልፈው መወሰዳቸውንና አሁን የት እንዳሉ እንደማይታወቅ የሪሊፍ ዌብ ሪፖርት ያመለክታል። የሚበዙት ኢትዮጵያውያን የሆኑ ብዛት ያላቸው አፍሪካውያን ወጣት ወንዶች ደግሞ የመን ውስጥ በነውጠኛ ቡድኖች ለተዋጊነት ይመለመላሉ በሚል ጥርጣሬ ታስረዋል። የአደን ከተማ የደህንነት ኃላፊ ብዙዎቹ እዚህ የሚመጡት በተለይ ከኢትዮጵያ የሚመጡቱ ወጣት ወንዶች ናቸው። ጠላቶቻችን ሁቲዎችና የቀድሞው ፕሬዚደንት አሊ አብደላ ሳሊህ ወገኖች ለውጊያ ይመለምሏቸዋል ብለን ስለሰጋን በቁጥጥር ስር አውለናቸዋል ማለታቸውን ሪፖርቱ ጠቅሷል። በተያያዘ ዜና አይኦኤም የዓለም አቀፍ ፍልሰት ድርጅት እንደተናገረው የመን በሺዎች የተቆጠሩ ስደተኞችንና ፍልሰተኞችን ወደ ጅቡቲ እየመለሰች ነው። በሌላ የስደትና የፍልሰት ዜና ገና 2 ወራት በቀሩት በዚህ የ2016 የአውሮፓውያን ዓመት ሜዲትራኒያን ባህርን ለመሻገር ሲሞክሩ ሕይወታቸውን ያጡ ስደተኞች ቁጥር ባለፈው ዓመት በ2015 በጠቅላላ ከነበረው መብለጡን የተባበሩት መንግስታት የስደተኞች ኮሚሽን አስታውቋል። ዘንድሮ 3740 ሰዎች ባህሩ ላይ ሕይወታቸውን አጥተዋል። የአሃዝ ባለፈው 2015 ካለቁት በ31 ብቻ ነው የሚያንሰው። የዩኤንኤችሲአር ቃል አቀባይ ዊሊያም ስፒንድለር እስካሁን በባህሩ ሰጥመው እንደቀሩ ከተመዘገበው ሁሉ የዘንድሮውን የሚስተካከል የለም ብለዋል።
If you consider that last year there was 1 million people crossing the Mediterranean and the number of deaths is about the same.
ባለፈው ዓመት ሜዲተራኒያንን ለማቋረጥ የተሳፈሩት 1 ሚሊዮን ናቸው። ዘንድሮ የወጡት ግን ቁጥራቸው ከዚያ 1/3 ነው። ባህሩ ላይ የሞቱት ሰዎች ቁጥር ግን እኩል ገደማ ነው። ያ ማለት ዘንድሮ የሞቱት ሰዎች ቁጥር በ3 እጥፍ ጨምሯል ማለት ነው።
ባለፈው 2015 ዓመተ ምህረት ባህሩን ለማቋረጥ ሲሞክሩ ሰጥመው የመሞት እጣ የተደቀነባቸው ስደተኞች ወይም ፍልሰተኞች ቁጥር ከ269 አንዱ ሲሆን ዘንድሮ ከ88 አንዱ መሆኑን UNHCR በማነጻጸር አመልክቷል። አብዛኞቹ ለሞት የሚጋለጡት ሊቢያን ከጣሊያን በሚያገናኘው የማዕከላዊ ሜዲትራኒያን ባህር በኩል ለማቋረጥ የሚሳፈሩት መሆናቸውን ድርጅቱ ጠቁመዋል። የደቡብ ሱዳን መንግስት የክልሎችን ቁጥር ለማስፋት እንደገና እያቀደ ነው። የፕሬዝደንት ሳልቫ ኪር አስተዳደር ባለፈው ዓመት በተመሳሳይ ወጥን በጊዜው 10 ብቻ የነበሩትን የክልሎችን ቁጥር በ3 እጥፍ በማሳደግ 28 ባደረሰበት ወቅት ጠበንጃ የነገተውን የመንግስቱን ተቃዋሚ ወገን አስቆጥቶ ነበር። አንዳንዶቹ አገሪቱ የተባለውን የለውጥ እርምጃ ለማራመድ አትችልም ይላሉ። ዘጋቢያችን ጂል ክሬግ ከናይሮቢ ያጠናቀረችው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል።
የደቡብ ሱዳን ፕሬዝዳንታዊ ቃል አቀባይ አቴኒ ዌይ አቴኒ ባለፈው ሳምንት የተዋቀረውንና ተቀዳሚው ምክትል ፕሬዝዳንት ታባን ደንጋ የሚመራ አንድ ኮሚቴ ደቡብ ሱዳን አሁን ባሉት 28 ግዛቶቿ ላይ ሌሎች 3 ወይም 4 ግዛቶችን ለመጨመር ያዘችውን ሐሳብ እያጤነ መሆኑን ይናገራሉ። ቃል አቀባዩ አክለውም የተለያዩ ጎሳዎች በተለያዩ አካባቢዎች የይገባኛል ጥያቄ እየተወዛገቡ በመሆናቸው ሳልቫኪር ሳይሆኑ ህዝቡ ነው የግዛቶቹን ቁጥር መጨመር እየጠየቀ ያለው ይላሉ።
In South Sudan, the creation of 28 states has brought jubilations and brought many people.
በደቡብ ሱዳን የ28ቱ ግዛቶች መፈጠር ታላቅ ደስታ ያጎናጸፈ ነው። የግዛቶቹ ቁጥር ወደ 28 ማደጉ ከ80 በመቶ የበለጠ ቁጥር ያለው የደቡብ ሱዳን ህዝብ በአድናቆት ድጋፍ እየሰጠው ነው።
ብዙዎች ግን በአቴኒ ግምገማ አይስማሙም። ፕሬዝዳንት ሳልቫኪር ባለፈው ዓመት በጊዜው 10 ብቻ የነበሩትን የግዛቶቹን ቁጥር ወደ 28 ለማሳደግ የተናጠለ እርምጃ በወሰዱበት ወቅት የግዛቶቹ ቁጥር ወደ 21 ብቻ እንዲያድግ ይፈልጉ የነበሩትን የተቃዋሚውን መሪ ሪክ ማቻየርን ጨምሮ ብዙዎችን ነው በእጅጉ ያስቆጡት ይላሉ። ቺሪኖ ሄቲንግ የቀድሞ የደቡብ ሱዳን ምክትል የውጭ ጉዳይ ሚኒስትር ናቸው። ተጨማሪ ሌላ ግዛት መፍጠር እንደ አውሮፓውያን ዘመን አቆጣጠር በታህሳስ 2013 ዓመተ ምህረት የተከሰከሰውንና በ10 ሺዎች የሚቆጠር ህዝብ ያለቀበትን ግጭትና 600% የደረሰውን የዋጋ ግሽበት ጨምሮ አገሪቱ አሁን ያሉባትን ችግሮች ይፈታል ብዬ አላምንም ነው የሚሉት።
Even at adjusting state boundaries, even increasing or reducing the states,
የግዛቶችን ድንበር ማስተካከል እንኳን አለያም ቁጥራቸውን መቀነስ እንኳ በአሁን ወቅት በደቡብ ሱዳን ያለውን ቀውስ አይፈታውም። ምክንያቱም አሁን እየሆነ ያለው የፖለቲካ ኃይልን ለማጠናከር የታለመ እርምጃ ብቻ ነውና።
በፕሪቶሪያ ዩኒቨርሲቲ የህግ መምህር የሆኑት ደቡብ ሱዳናዊ ሪሜምበር ሚያሚንግም በበኩላቸው ኪር የግዛቶቹን ቁጥር ዳግም ለማሳደግ የያዙት ውጥን በአገሪቱ የነገሰውን ቀውስ ያባብሰዋል ነው የሚሉት። የፕሬዝዳንቱ እቅድ ከእርምጃው የሚጠቀሙ ወገኖችን ታማኝነትና ድጋፍ ለማትረፍ ብቻ የታለመ ነው ሲሉም ይከራከራሉ። የመንግስቱ ቃል አቀባይ ግን የመጨረሻውን የውሳኔ እርምጃ የሚጠባበቀው ይህ እቅድ ፕሬዝዳንቱ ለአንዳች ፖለቲካዊ ጥቅም ያወጠነጠኑት አይደለም ሲሉም ትችቱን አጣጥለዋል። በባህር ኤል ጋዜል 1 በላይኛው ናይል 2 አዳዲስ ግዛቶችንና በኢኩዋቶሪያል ደግሞ 1 ተጨማሪ ግዛት ለመፍጠር ይቻል እንደሆን ኮሚቴው እያጤነ መሆኑን የተናገሩ ቃል አቀባይ አቴኒ የኮሚቴውን ምክር ሐሳብም መሰረት በማድረግ ፕሬዚዳንት ኪር ይወስናሉ ሲሉ አስረድተዋል።
አሁን ከምሽቱ 3 ሰዓት ከ40 ደቂቃ ሆኗል። በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እየሰማችሁ ያላችሁት። ተከታዩ ዲሞክራሲ በተግባር ነው።
የሃይማኖት ነጻነትና ፖለቲካ በዩናይትድ ስቴትስ ቀጣዩ ዲሞክራሲ በተግባር ዝግጅት የሚያተኩርበት ርዕስ ይሆናል። ቅንብሩ ለዛሬ በተለይ የሚያተኩረው በሙስሊም አሜሪካውያን ማህበረሰብ ላይ ነው። ሙስሊም አሜሪካውያን በዩናይትድ ስቴትስ የፖለቲካ ስልጣን ለመያዝ ባደረጓቸው ጥረቶች ምን ያህል ርቀት ተጉዘዋል? በሂደቱስ የገጠሟቸው ፈተናዎች ካሉ ምንድን ናቸው? ባልደረባችን ኬን ፋራቦግ ለቪኦኤ ጥናታዊ ፊልም አዘጋጅቶ ለራዲዮ አድማጮች እንደሚከተለው ተዘጋጅቷል። ሰለሞን ክፍሌ ለምሽቱ ዝግጅት ይዞታል።
እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ.ም ከ16 ዓመታት በፊት መሆኑ ነው። በዩናይትድ ስቴትስ ለፖለቲካ ሥልጣን የተወዳደሩ ሙስሊም አሜሪካውያን 700 ያህል ነበሩ። ምክንያቱም እዚች አገር ውስጥ እምነት ከሥራ ጋር ምንም ግንኙነት ስለሌለው ነው ይላሉ። እንዲያውም ዜግነት እንኳ ከሥራ ጋር አይገናኝም ብለው እንደሚያስቡም ይናገራሉ። ለማንኛውም እንደ አውሮፓውያን ዘመን አቆጣጠር በ2002 ዓመተ ምህረት ላይ በሁለት ዓመት ልዩነት በዩናይትድ ስቴትስ ለፖለቲካ ሥልጣን ተወዳዳሪዎች ቁጥር ከ700 ወደ 70 አሽቆልቁሎ ወረደ። ያም በብዙዎች ዘንድ የዲሞክራሲ ቀውስ የተፈጠረ ያህል እንደ ተሰማቸው ማድረጉን ገለጹ። ሙስሊም አሜሪካውያን ለፖለቲካ ሥልጣን የሚወዳደሩት በተለያዩ ምክንያቶች መሆኑን ያስረዳሉ። በማኅበራዊ እድገት ዘርፍ በአካባቢው ላሉ ድምፅ ለተነፈጉ ድምፅ ለመሆን እንዲሁም ማኅበረሰቡንና የአሜሪካውያንን ሕልም በመውደድ ጭምር እነዚያን ተግባራዊ ለማድረግ እንደሚወዳደሩ ነው የሚናገሩት። የአሜሪካ ድምፅ ራዲዮ ጣቢያ ባለፈው ዓመት በርካታ ለፖለቲካ ሥልጣን በእጩነት የቀረቡ ሙስሊም አሜሪካውያንን በቅርበት ተከታትሏል። ሙስሊም አሜሪካዊው ኪዝ ኤሊሰን በሚኔሶታ ክፍለ ግዛት የዩናይትድ ስቴትስ ኮንግረስ አባል ናቸው። በሀገሪቱ ጠቅላላ ምርጫ ወቅት የሙስሊሞች ድምፅ እጅግ አስፈላጊ ነው ሲሉ ያስረዳሉ።
እዚህች
ሀገር ውስጥ ሙስሊሞች ከአንድ በመቶ በላይ በሆኑባቸው እንደ ሚሽጋን፣ ቨርጂኒያ፣ ሚኒሶታ፣ ካሊፎርኒያ እና ኒውዮርክን በመሳሰሉ ክፍለ ግዛቶች ድምፃቸው በእጅጉ ያስፈልጋል። የሙስሊሞች ድምፅ ወሳኝ የሆኑባቸው በርካታ ቦታዎች አሉ በዩናይትድ ስቴትስ።
ዛሬ በዩናይትድ ስቴትስ እንደራሴዎች ምክር ቤት ውስጥ የሚያገለግሉ ሁለት ሙስሊም አሜሪካውያን አሉ። አንደኛው ቀደም ሲል የተደመጡት የሚኒሶታው አባል ኪዝ ኤሊሰን ሲሆኑ፣ ሁለተኛው ደግሞ የኢንዲያናው አንድሬ ካርሰን ናቸው። ሁለቱም ትውልድ አሜሪካውያን የእስልምናን ሃይማኖት የተቀበሉ ናቸው። እስከ ዛሬ ድረስ ግን በዩናይትድ ስቴትስ በብሔራዊ ደረጃ የፖለቲካ ሥልጣን የያዘ አንድም ፍልሰተኛ የለም። በክፍለ ግዛትና ሌሎች የሚሰሩም ቢሆኑ ቁጥራቸው አነስተኛ ነው። ይህ እንግዲህ የእስልምና ሃይማኖት በምንኖርባት ዓለም ውስጥ ፈጣን እድገት የሚያሳይ ቢሆንም ማለት ነው። ለምሳሌ በአሁኑ ወቅት በዩናይትድ ስቴትስ ኮንግሬስ ውስጥ በጠቅላላው ያሉ ሙስሊም ፍልሰተኞች 6 ብቻ ናቸው፣ 1% ማለት ነው። ይህም ወደ አሜሪካ ከሚገቡት ብዛት ያላቸው ፍልሰተኞች አንጻር ሲታይ በሀገሪቱ ታሪክ ዝቅተኛው ነው ተብሏል። በዘንድሮው ዙር ምርጫ ብዙ ሙስሊም አሜሪካውያን እየሰሩ ያሉት በተለያዩ የሀገሪቱ አካባቢዎች በክፍለ ግዛቶችና በብሔራዊ ደረጃ በሚገኙ ቦታዎች የፖለቲካ ሥልጣን ለመያዝና የአሁኑን ሁኔታ ለመቀየር ነው። ሃሪሽ ፓቴል ከእናታቸው ጋር ከህንድ ወደ ዩናይትድ ስቴትስ የመጡት እንደ አውሮፓውያን ዘመን አቆጣጠር በ1999 ዓ ም ነበር። ወላጅ አባታቸው የሞቱባቸው ቀደም ብሎ ነው። ያኔ ወደ አሜሪካ ሲመጡ በእንግሊዝኛ ቋንቋ መናገር አይችሉም ነበር። ዕድሜ በነጻ ለሚካሄዱ የመንግሥት መርሃ ግብሮች ግን ወዲያው ትምህርት ቤት ገቡ። ከኮሌጅም በዲግሪ ተመረቁ። ያን ውለታ መክፈል እፈልጋለሁ ይላሉ ዛሬ ላይ ሃሪሽ ፓቴል።
All of this is possible because of the investment that the community has made in me. And now it's sort of my time to figure out how to keep those people.
ይሁን ሊሆን የቻለው ለመማርና ከዚያም ስራ ለመያዝ የቻልኩት ማህበረሰቡ በኔ ላይ ገንዘብና ጊዜውን ፍሰስ ስላደረገ መዋለ ንዋይ ስለመደበ ነው። አሁን እንግዲህ እኔ ደግሞ እነዚያ የትምህርት መርሃ ግብሮች እንዳይቋረጡና ወደዚህ ማህበረሰብ አዲስ የሚመጡ ሰዎችን እንዲጠቅሙ ማድረግ ይሆናል የሚል እምነት አለኝ። ነባሮቹ የዚህ ማህበረሰብ አባላትና ይህን ማህበረሰብ ያቋቋሙትም የፕሮግራሙ ተጠቃሚዎች እንዲሆኑ ማድረግና እኔ ያገኘሁትንም እድል እነርሱም እንዲያገኙ መስራት ነው።
ፓቴል በዚህ ቅድመ ምርጫ ከተሳካላቸው በጠቅላላው ምርጫ ላይም እንደሚያሸንፉ ተስፋ ያደርጋሉ። ሌላ ተቀናቃኝ የሪፐብሊካን ፓርቲ እጩ ስለሌለባቸውም ለኢሊኖይ ጠቅላላ ጉባኤ በመመረጥ የመጀመሪያው ሙስሊም አሜሪካዊ ፍልሰተኛ ተብለው ታሪክ ይሰራሉ። ፖል ሳክ ለፓቴል ድምፅ መስጠት ብቻ ሳይሆን በምረጡኝ ዘመቻቸው ላይም ይሰራሉ።
It is great that somebody who's from another country, somebody who didn't learn English until he was 14.
አንድ ከሌላ ሀገር የመጣ 14 ዓመት እስኪሆነው ድረስ እንግሊዝኛ ቋንቋ የማይችል ሰው ምናልባትም የኔ ተወካይ መሆን ከቻለ በጣም አስደሳች ነገር ነው።
በፒው የጥናት ማዕከል ግምት ዛሬ ዩናይትድ ስቴትስ ውስጥ 3 ሚሊዮን 300 ሺህ ሙስሊሞች ይኖራሉ። ይህም ከጠቅላላው የአሜሪካ ሕዝብ 1% ያህል ነው። ይህ ቁጥር በምዕተ ዓመቱ አጋማሽ ላይ በእጥፍ እንደሚጨምር ቢገመትም አሁንም በጣም አነስተኛ ነው። ወደ ዘንድሮው ምርጫ ስንመለስ በእጩ ተወዳዳሪዎች የቀረቡ ሙስሊሞችን በሰይጣንነት የሚመስሉ አስተያየቶች ሙስሊም አሜሪካውያን ድምጻቸውን ለማሰማት በብዛት እንዲወጡ የገፋፋቸው መሆኑን ይናገራሉ።
That's the kind of stuff that trickles down and that's the kind of stuff that creates anxiety for communities and allows for fearmongering.
እነዚህን የመሳሰሉ ነገሮች ናቸው ቀስ በቀስ ወደ ሰው አእምሮ የገቡ በማህበረሰቡ ላይ የፍርሃት ስሜት እንዲነግስ የሚያደርጉ። ስለዚህ እኔ ይህ ሁኔታ መፈጠር የለበትም ባይ ነኝ። ነገሩን አልቀበልም። እንቢ ማለት ብቻም ሳይሆን የራሴን ታሪክ መናገር ይሻላል። ሌሎች የማህበረሰቡ አባላትም የራሳቸውን ታሪክ እንዲናገሩ ለማድረግ እንደምንችል ተስፋ አድርጋለሁ። በመደማመጥም አሜሪካዊ ሙስሊም ማለት በርግጥ ምን ማለት እንደሆነ እንማማርበታለን።
በሺካጎ ከተማ ለወራት የዘለቁ ብዙ ሺህ የቴሌፎን ጥሪዎች፣ የእጅ ሰላምታ ልውውጦችና በጣም የበዙ ስብሰባዎች ውጤት ከምርጫው በኋላ ይለያል። ሙስሊም አሜሪካዊው ሃሪሽ ፓቴልም ይሳካላቸው እንደው አብረን የምናየው ይሆናል። ለፓቴል ለራሳቸው ግን በኢሊኖይ የመጀመሪያው ሙስሊም አሜሪካዊ ፍልሰተኛ ሆነው የመመረጣቸው ተስፋ ባይሳካ እንኳ የመጨረሻቸው እንደማይሆን ለደጋፊዎቻቸው አረጋግጠዋል። ይልቅስ አሉ ሃሪሽ ፓቴል፣ ይልቅስ ፖለቲከኛ በዝቅተኛ ደረጃ እንዴት እንደሚሰራ ለመለወጥ ያለኝን ፍላጎት ዳግም እንድጀምር ያነሳሳኛል። ወደ ዲሞይን አዮዋ እንሸጋገር። መሐመድ ካንም ከህንድ ወደ ዩናይትድ ስቴትስ የመጡት እንደ አውሮፓውያን ዘመን አቆጣጠር በ1970 ዓመተ ምህረት ላይ ነበር። የሙስሊም ማህበረሰቡ ድርጅት ፕሬዝዳንት ስለሚኖሩበት አካባቢ ሰዎችም ሲናገሩ እንዲህ ብለዋል።
I think about 95% are probably immigrants here. Yes.
95% ግድም የሚሆኑት ከተለያዩ አገሮች ፈልሶ የመጡ ሰዎች ናቸው ወይም ስደተኞች ናቸው።
መሐመድ ካን ወደ ዩናይትድ ስቴትስ ከመጡ በኋላ ዲሞይን ፍጹም ተለውጧል። በጣም የተለያዩ የማህበረሰብ ክፍሎች ናቸው በከተማዋ የሚኖሩት። ትንሽዋ የተባበሩት መንግስታት ድርጅት ትመስላለች ብለዋታል መሐመድ ካን። ከተማይቱ ውስጥ በሚገኘው አንዋር መስጊድ ሶላት ከሚያደርሱ ምዕመናን 3/4 የዩናይትድ ስቴትስ ዜግነት ያላቸውና ለመምረጥ ብቁ የሆኑ ናቸው። ትልቁ ፈተናም ወጥተው ድምጽ እንዲሰጡ ማድረጉ ነው ሲሉ ያስረዳሉ መሐመድ ካን።
It's very difficult to get people to register or to even to vote.
ሰውን ድምጽ እንዲሰጥ ማድረግ ቀርቶ ለመምረጥ እንዲመዘገብ ማድረግ እንኳን በጣም ከባድ ነው። ምክንያቱም ብዙዎቹ ወዲህ ወደ ዩናይትድ ስቴትስ የመጡት በጦርነት ከተደቆሱ አገሮችና በምርጫ ወቅትም አንዱን እጩ ተወዳዳሪ በመምረጣቸው ብቻ ቅጣት ይደርስባቸው የነበሩ በመሆናቸው አሁንም ከፍተኛ ፍርሃት ስለሚያድርባቸው ነው።
ጣሂር አሊ በዲሞይን የሙስሊም አሜሪካውያን ህብረት አባል ሲናገሩ ደግሞ የአሜሪካ ዜግነታቸውን ያገኙትና ለመምረጥ ብቁ የሆኑ ፍልሰተኞች በምርጫው ዕለት ድምፅ ከመስጠት የሚቀሩበት ዋናው ምክንያት እምነት ስለማያድርባቸው መሆኑን ያስረዳሉ።
ከተለያዩ አገሮች ፈልሰው ከመጡት ሰዎች አንዳንዶቹ የመጡባቸው አገሮች የምርጫ ሂደቶች ትክክለኛ ላይሆኑ ይችላሉ። ማጭበርበር የተካሄደባቸው ሊሆኑም ይችላሉ። ምርጫዎቹ ተአማኒነት ያላገኙም ሊሆኑ ይችላሉ።
አብዛኞቹ ፍልሰተኞች ደግሞ ገና በቅርቡ ወደ ዩናይትድ ስቴትስ የመጡና ለመቋቋም የሚጥሩ ልጆችን በማሳደግና ቤተሰቦቻቸውን በመርዳት ላይ የሚገኙ ሊሆኑ እንደሚችሉ የተናገሩት ደግሞ ሳርዋት ሁሴን ይባላሉ። በዲሞክራቶቹ ፓርቲ ውስጥ አባል ናቸው። ሳርዋት ሁሴን ሳን አንቶኒዮ ቴክሳስ የሚገኘውን የአሜሪካውያን ሙስሊሞች ግንኙነት የተባለውን ጉባኤ የመሰረቱና ፕሬዝዳንቱም ናቸው። አገር በቀል የፖለቲካ ድርጅት ሲሆን የተመሰረተው የመስከረም አንዱን የሽብር ጥቃት ተከትሎ በሙስሊሞች ላይ የተፈጠረውን የጥላቻ ስሜት ለማስወገድና ሙስሊም አሜሪካውያን በሀገሪቱ የፖለቲካ ሂደት ውስጥ ይበልጥ እንዲሳተፉ ለማድረግ ነው። ምክንያቱም በዚያን ወቅት በፍልሰተኞች ዘንድ ከፍተኛ ፍራቻ ስለነበር ነው። በ2004 ዓ.ም ቴክሳስ ውስጥ አንድ ቅርንጫፍ ብቻ የነበረው የሙስሊም አሜሪካውያን ዲሞክራቲክ ኮከስ ዛሬ በጣም አድጎ 79 ቅርንጫፍ ጽህፈት ቤቶች አሉት። በአራት ዓመት ጊዜ ውስጥ መላ ዩናይትድ ስቴትስን ያጥለቀለቀው ስብስብ የመጨረሻ ግቡ ተጨማሪ ሙስሊም አሜሪካውያን ለፖለቲካ ሥልጣን እየተወዳደሩ ማሸነፍ እንዲችሉ ማድረግ መሆኑን ሳርዋት ሁሴን አስረድተዋል። ለዛሬ በዚሁ ላብቃ።
አሁን ደግሞ ሴቶችና ቤተሰብ ይከተላል።
የዛሬው ሴቶችና ቤተሰብ ፕሮግራም ሁለት ርዕሶችን ይዟል። የዩናይትድ ስቴትስዋ ቀዳሚት ወይዘሮ ሚሼል ኦባማ በቅርቡ በሰሜን ምስራቋ የዩናይትድ ስቴትስ ግዛት በኒው ሃምፕሻየር ተገኝተው ለዲሞክራቲክ ፓርቲው እጩ ፕሬዚደንት ሂላሪ ክሊንተን ደጋፊዎች ባሰሙት ንግግር የሪፐብሊካን ፓርቲው እጩ ስለ ሴቶች የተናገሩት ጸያፍ ነገር ሁሉ በቀላሉ የሚታይ አይደለም ብለዋል።
ቀዳማዊት እመቤት ሚሼል ኦባማ ኒው ሃምፕሻየር ክፍለ ግዛት ለሚስስ ክሊንተን ደጋፊዎች ባሰሙት ንግግር ሪፑብሊካኑ እጩ ዶናልድ ትራምፕ ሴቶችን በተመለከተ ሲናገሩ የተሰሙት ጸያፍ አነጋገር የዚህ የምርጫ ሰሞን አንዱ አሳዛኝ ክስተት ተብሎ ሊታለፍ የሚችል አይደለም ብለዋል።
This was not just a lewd conversation. This wasn't just locker room banter.
ጸያፍ አነጋገር ወይንም ኳስ ተጫዋቾች ልብስ መቀየሪያ ክፍል ውስጥ የሚባባሉት ተደርጎ የሚታለፍ አይደለም። ይህ አንድ ትልቅ ጉልበት ያለው ሰው በገሃድ በነጻነት ስለ ወሲባዊ ድፍረት ባህሪው የተናገረው ነው። ሴቶችን ጠጋ ብሎ እንደሚስም፣ እንደሚነካካ፣ እንደሚጎነትል በጉራ በጸያፍ ቃላት ሲናገር ነው የሚሰማው። ብዙዎቻችን ቴሌቪዥን ከፈት ሲል ልጆች ቢሰሙትስ ብለን እስከምንፈራ ድረስ።
ሚስስ ኦባማ ማንቸስተር ከተማ ውስጥ ባደረጉት ንግግር የዶናልድ ትራምፕ አነጋገር እጅግ በጣም አስደንግጦኛል ብለዋል።
The shameful comments about our bodies, the disrespect of our ambitions and intellect.
ስለ ሰውነታችን የሚናገሩት አሳፋሪ አነጋገር፣ ስለ ህልማችን፣ ስለ ዕውቀታችን ያላቸው ንቀት፣ ሴትን የፈለከውን ነገር ማድረግ ትችላለህ የሚለው እምነታቸው ክፉ አስፈሪ አስተሳሰብ ነው። እነቱን ለመናገር ደግሞ ያሳዝናል።
ሁለት ሴቶች ሪፑብሊካኑ እጩ ዶናልድ ትራምፕ ወሲባዊ ትንኮሳ አድርሰውብኛል ብለው ለኒውዮርክ ታይምስ ጋዜጣ ቃለ መጠይቅ ከሰጡ ወዲህ እኔንም ያላግባብ ነካክተውኛል፣ በወሲባዊ መንገድ ተተናክለውኛል የሚሉ ብዙ ሴቶች ብቅ እያሉ ነው። እሳቸውና ቃል አቀባዮቻቸው ታዲያ የፈጠራ ወሬ ነው፣ የመገናኛ ብዙሃን ከሚስስ ክሊንተን የምርጫ ዘመቻ ጋር ተመሳጥረው የሚፈጽሙት ደባ ነው በማለት ውንጀላዎቹን ያጣጥላሉ። ከነዚህ ውንጀላዎች ተከትሎም ትራምፕ በአገር አቀፍ የመራጭ ድጋፍ ግምገማ ላይ ተፎካካሪያቸው ሚስስ ክሊንተን ጠንከር ብለው እንዲመራቸው አድርጓል። ሚስተር ትራምፕ ጋዜጣው ያወጣውን ዘገባ ካልሳበው በስም ማጥፋት ወንጀል እንከሳለን በማለት በጠበቃቸው የተጻፈውን ደብዳቤ ይፋ አድርገዋል። በአንድ የመራጭ አስተያየት መለኪያ መሰረት ከአምስት ሪፑብሊካኖች አንዱ ትራምፕ ሴቶችን ደስ ካሉኝ ጠጋ ብዬ አፈፋ አድርጋለሁ በማለታቸው ለፕሬዝደንትነት ብቁ አይደሉም የሚል ድምዳሜ ላይ አድርሷቸዋል። ዓለም አቀፍ የልጃገረዶች ቀን ባለፈው ሳምንት ማክሰኞ እንደ አውሮፓውያን አቆጣጠር ጥቅምት 11 ቀን ውሏል። ከአምስት ዓመታት በፊት የተባበሩት መንግስታት ድርጅት ይህ ቀን እንዲከበር የወሰነው በዓለም ዙሪያ የሴቶች መብትን ይዞታ የተደቀኑባቸውንም በርካታ ፈተናዎች ለማጉላት ብሎ ነው። የዩናይትድ ስቴትስ ቀዳማዊት እመቤት ሚሼል ኦባማ ታዲያ እለቱን Let Girls Learn ሴቶች ልጆች የትምህርት ዕድል ይድረሳቸው የሚለውን ዓለም አቀፍ ተማጽኖ አጉልተው ለማሰማት ተጠቅመውበታል። ሴቶች ልጆች የትምህርት ዕድል ያግኙ Let Girls Learn የሚለውንና በዓለም ዙሪያ ከትምህርት ቤት ውጪ የሆኑ ሴቶች ልጆች እድሉ እንዲሰጣቸው ለመቀስቀስ የተጀመረውን ዓለም አቀፍ ጥረት ለማስተዋወቅ ከተካፈሉት በርካታ ታዋቂ ሴቶች መካከል አንዲቱ ድምጻዊት አንድራ ዴይ ነበረች። ዴይ በዋይት ሃውስ በተካሄደው ስነ ስርዓት ላይ ከብሔራዊ ጸጥታ አማካሪዋ ሱዛን ራይስ፣ ከታላቁ የሲኒማ ሙያ ኦስካር ተሸላሚዋ ሜሪል ስትሪፕ ጋር አብራ ተገኝታለች። ከቀዳማዊት እመቤት ሚሼል ኦባማ ጋር በግል ተገናኝተው የተነጋገሩ አራት ወጣት ሴቶችም ተካፍለዋል። ባለፈው በጋ ሚስስ ኦባማ በላይቤሪያና ሞሮኮ ባደረጉት ጉብኝት የትምህርት ዕድል ፈጽሞ አግኝተው የማያውቁ ልጃገረዶች ቁጥራቸው እጅግ የበዛ መሆኑን አስገንዝበው ነበር። ባለፈው ሳምንት ባደረጉት ንግግርም ታዲያ ብዙዎች ለዚያ ጥሪ ምላሽ እንደሰጡ ነው የተናገሩት ሚሼል ኦባማ።
Time and again, we have seen that whether it's a head of state, a corporate CEO, or a teenage girl here in the U.S.
United States ust re'esa biherim yihun ye corporation wanna sras kech, taddagi lijagarad sawoch tarikachun sisamu yetimirt dil yemma aganyu lijagaradoch manorachon siyawku libbacho innakkal, yikkotallu, kawullum balay degmo lemerdat innassallu. ይህን በተደጋጋሚ ያየነው ነው።
ሴቶች ልጆች ለትምህርት ዕድል ይብቁ ስለሚለው መርሃ ግብር የተሰናዳው የሲኤንኤን ቴሌቪዥን ዶክመንተሪ ፊልም ከመታየቱ አስቀድማ ተዋናይት ሜሪል ስትሪፕ ለታዳሚው ባሰማችው ንግግር ዓለማችን የተሻለች እንድትሆን ከተፈለገ ስለ ሴቶች ልጆች ያለው አመለካከት መቀየር ይገባዋል ብላለች።
The whole family has to be on this the human family and
ጠቅላላ ቤተሰብ ማለትም የሰባዊ ፍጡራን ቤተሰብ በሙሉ ሊሳተፍበት ይገባል። ይሄን ነው ተስፋ ማድርገው። ወንዶች ልጆች በሩ ለሴቶች መከፈት እንዳለበት እንዲረዱት ማድረግ ይኖርብናል። ይህ ደግሞ ከደግነት ወይንም ከጨዋነት አንጻር ሳይሆን የህዝቡ ግማሽ ስለሆኑ እድሉ ስለሚገባቸው ነው።
ከሜሪል ስትሪፕ ጋር በመድረኩ ላይ የነበሩት ታዳጊ ወጣቶች ትምህርት ቤት ለመድረስ ምን ያህል ኪሎ ሜትር በእግር እንደሚጓዙ አውስተዋል። ቢሆንም እንደምንም ብለን ትምህርት ገበታችን ላይ እንደርሳለን ብለዋል።
We have a girl in our group from Morocco who does mechanical stuff. I mean she's going to start her garage.
ከመካከላችን ለምሳሌ ከሞሮኮ የመጣችው ልጅ መካኒክ ልትሆን ነው። የራሷን ጋራዥ ስራ ልትከፍት ነው። ይሄ ወንዶች ልጆች ብቻ የሚችሉት ነገር ይመስለን ነበር።
ሌላይቱ ታዳጊ ወጣት ጃነት ደግሞ የሚከተለውን ብላለች።
Are very very important in the society. So as a girl child, please hold on to yourself that
በህብረተሰባችሁ ውስጥ እጅግ ከፍተኛ ቦታ አላችሁ። እንደ ታዳጊ ያንን ወቁ። ወደፊት ደግሞ ቦታ እንደሚኖራችሁ አትርሱ። አሁን እኔ ምንም አይደለሁም የሚል ስሜት ሊኖራችሁ ይችላል። ወደፊት ግን የምትጫወቱት ሚና ይኖራችኋል።
ሚስስ ኦባማ በcnn.com ላይ ባወጡት ጽሑፍ ይሄ እኔም ያለፍኩበት በመሆኑ እንደ ራሴ ጉዳይ የምመለከተው ነው ብለዋል። የኮሌጅ ትምህርቴን እንድከታተል ያበቃኝ በሩን የከፈተልኝ የትምህርት ክፍያ እርዳታ ስላገኘው ነውና ሲሉም አስረድተዋል። ዩናይትድ ስቴትስ Let Girls Learn ሴቶች ልጆች ለትምህርት ገበታ ይብቁ ለሚለው መርሃ ግብር ከአንድ ቢሊዮን ዶላር በላይ መድባለች። የዓለም ባንክ በበኩሉ ለሚቀጥሉት አምስት ዓመታት ከሁለት ቢሊዮን ዶላር በላይ ሊሰጥ ወስኗል።
¶¶ የተከበራችሁ አድማጮች ነገ የሚቀርጸውን የጥያቄው መልስ ዝግጅት እናስታውሳችሁ። በተለመዱት የስልክ አድራሻዎቻችን በዋትሳፕ እና በፌስቡክ ጥያቄዎቻችሁን ላኩልን በኢሜይልም።
የተከበራችሁ አድማጮች የምሽቱ ፕሮግራማችን ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።